ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
ፖሊስ አመራሮቻችን፣ የሲቪል አመራሮቹ እየገደሉ ያሉት ችግር ለመፍጠር አይሆንም። ይህንን ከኋላ ሆነው ያስፈጸመው ኦኔክሽኔ ነው፣ ያው ችግር ለመፍጠር ነው።
የኦሮሚያ ፖሊስ ኮሚሽነር ጀነራል አራርሳ መርዳሳ ናቸው የሰማችኋቸው።
በሱ አስታቦ እኛን ለማጥቃት ስለፈለጉ ነው። ግንኙነት የለንም፣ ምንም አይነት ግንኙነት የለንም።
እኚህኛው ደግሞ የኦነግ ስራ አስፈጻሚ ኮሚቴ አባል አቶ ሚካኤል ቦረን ናቸው። የትላንቱንና የአርብ ዕለቱን በቡራዩና በአምቦ ለደረሱ የቦምብ ጥቃቶች የተሰጡ አስተያየቶች ናቸው። ሙሉ ዘገባው በዕለቱ አብይ ርዕስ ይቀርባል። የሰላም ሚኒስቴር ያዘጋጀው ብሔራዊ የበጎ ፈቃድ ማህበረሰብ ፕሮግራም ትላንት በአዲስ አበባ ተካሂዷል። የዚህንም ዝርዝር ይዘናል። ጤና ይስጥልኝ፣ እንደምን አመሻችሁ ክቡራትና ክቡራን አድማጮቻችን። ሌሎች በርከት ያሉ ወቅታዊ ዘገባዎችና ቅንብሮችን ይዘን ከዛሬ ሰኞ የካቲት 16 2012 ዓ.ም ስርጭታችን ጋር የምሽቱ አስተናጋጃችሁ አሉላ ከበደ ነኝ።
ጤና ይስጥልኝ፣ እንደምን አምሽታችኋል። ዜናዎቹን የማቀርበው ደግሞ ቆንጂት ታዬ ነኝ። ለምሽቱ ካሉን ዜናዎች መካከል ዋና ዋናዎቹን ልጥቀስ። ከስልጣን የተነሳሁት በመተካካት መርሃችን መሰረት ነው ሲሉ ከስልጣናቸው የተነሱት የአብን ሊቀመንበር ዶክተር ደሳለኝ ጫኔ የተናገሩ አጭር ዘገባ ይኖረናል። ዩናይትድ ስቴትስ ከህንድ ጋር የ3 ቢሊዮን ዶላር የሄሊኮፕተርና ሌላም ወታደራዊ ትጥቅ ሽያጭ ውል ትፈራረማለች ሲሉ በህንድ ጉብኝት ላይ ያሉት የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ አስታወቁ። በኮሮና ቫይረስ ወረርሽኝ ሳቢያ ዛሬ የዓለም የአክሲዮንና የነዳጅ ዋጋ አሽቆልቁለዋል የሚሉትና ሌሎችም አሉን።
አመሰግናለሁ ቆንጂት። ከቴክኒክ አቀናባሪ ብርሃን ኃይሉና ከስርጭት መሐንዲሱ ጆ ጊል ጋር እስከ ምሽቱ 4 ሰዓት አብረናችሁ እንዘልቃለን። በቅድሚያም የሰዓቱን ዓለም ዜና።
እኔም ሆንኩ ስመራው የነበረው ድርጅቴ የመተካካት መርህን የተከተለ በመሆኑ ነው ከስልጣን የተነሳሁት ሲሉ ዛሬ ከስልጣናቸው የተነሱት የአማራ ብሔራዊ ንቅናቄ አብን ንቅናቄው በምትካቸው አቶ በለጠ ሞላን ሊቀመንበር አድርጎ መሾሙንም ዶክተር ደሳለኝ አክለው ገልጸዋል። አስቴር ምስጋናው ዝርዝሩን ይዛለች።
የአማራ ብሔራዊ ንቅናቄ አብን ከየካቲት 14 እስከ 15 2012 ባካሄደው አስቸኳይ ጉባኤ የአመራር መተካካት እንዳደረገ ገልጿል። ንቅናቄውን ከመስረታው ጀምሮ በሊቀመንበርነት ሲመሩ የነበሩት ዶክተር ደሳለኝ ጫኔን በማንሳት በምትካቸው ምክትላቸው የነበሩትን ማሪ ምክትል ሊቀመንበር አቶ ዮሴፍ ኢብራሂምንና 9 የስራ አስፈጻሚ አባላትን መርጧል። በጉዳዩ ዙሪያ ከአሜሪካ ድምጽ ጋር ቆይታ ያደረጉት የቀድሞው ሊቀመንበር ዶክተር ደሳለኝ ጫኔ ኃላፊነታቸውን የለቀቁት በራሳቸው ጥያቄ መሆኑን ተናግረዋል።
ከኔ የተሻለ አመራር እንዲመጣ ስለፈለግ በእኛ ሀገር ተቃውሞ ፖለቲካ ፓርቲ ውስጥ እንዲሁ ዝም ብሎ በጭቅጭቅ ነው እንደሚባለው የሚጠናቀቀው እንዲህ አይነት የአመራር መተካካት። እኛ ግን እኔ ተስማምቼበት እንድቀጥል የምተጠይቄ ግን ሌላ ተርም ደግሞ ሌላ ሊቀመንበር ይብራ የሚል ሀሳብ አቅርቤ እሱም ጉባኤ ስለተቀበለ አቶ በለጠ ሞላ ሊቀመንበር፣ አቶ ዮሱፍ ኢብራሂም ደግሞ ምክትል ሊቀመንበር ሆነው ተሹሟል።
ዶክተር ደሳለኝ በቀጣይ ድርጅቱን በተለያየ መንገድ እንደሚያግዙም ነው የተናገሩት።
በማዕከላዊ ኮሚቴ አባልነት እቀጥላለሁ። ማደግ አለብኝንም እንድታይ ማዕከላዊ ኮሚቴ አባል ድርጅቱን እያገዝኩ እቀጥላለሁ።
የአማራ ብሔራዊ ንቅናቄ አብን የህዝብ ግንኙነት ኃላፊ አቶ ጣሄር መሐመድ በንቅናቄው ድርጅታዊ መዋቅር መኖር እንዳለበት ታስቦ ነው ምርጫው የተካሄደው ብለዋል። አቶ ጣሄር አያይዘው በነገው ዕለት ዝርዝር መረጃ ለብዙሃን መገናኛ እንደሚሰጥ ገልጸዋል። ዶክተር ደሳለኝ የአማራ ብሔራዊ ንቅናቄ አብንን ለሁለት ዓመታት ያህል በሊቀመንበርነት ማገልገላቸው ይታወሳል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
የሊቢያ ተፋላሚ ወገኖች ደካማውን የተኩስ አቁም ወደ ዘላቂ ስምምነት ለማሻገር መስማማታቸው በተባበሩት መንግስታት ድርጅት የሊቢያ ሚሽን ዛሬ ተነገረ። ይህ ዜና የተጀመሩትን ድርድሮች ካስተጓጎሉት ሁከቶች ተከትሎ መጠነኛ ተስፋ የፈነጠቀ ተደርጎ ተወስዷል። በተባበሩት መንግስታት ድርጅት የተሸመገለው የኋለኛው የተፋላሚዎቹ ወገኖች ወታደራዊ አዛዦች የተሳተፉበት የጄኔቫው ድርድር ድርድር ሲጠናቀቅ ሁለቱም ወገኖች ሲቪሎች ወደ ቀያቸው ደህንነታቸው ተጠብቆ እንዲመለሱ ለማድረግ የሚያስችል ስምምነት እንዳጸደቁ ነው የመንግስታቱ ድርጅት ያወጣው መግለጫ ያመለከተው። ብዙ ሺዎች ተፈናቃዮች ወደ ቀያቸው የሚመለሱበትን ሂደት ጄኔቫ ያሉ ወታደራዊ ተወካዮች በሊቢያ የተባበሩት መንግስታት ሚሽን ድጋፍ ቁጥጥር ያደርጉበታል ተብሏል። ባለፈው ሐምሌ ወር የታሰረው ታዋቂ ታንዛኒያዊ ጋዜጠኛ ዛሬ ተለቀቀ። ጋዜጠኛ ኤሪክ ካቢንዴራ የተለቀቀው የግብር ክፍያ ማጭበርበርና ገቢ የመደበቅ ተግባር ፈጽሜያለሁ የሚል የእምነት ቃል ለፍርድ ቤት ከሰጠ በኋላ እንደሆነ ነው የተገለጸው። ነቃፊዎች ግን ቀድሞውንም ቢሆን ጋዜጠኛው ላይ የተመሰረተው ክስ በፖለቲካ የተነሳሳ ነው ብለው ሲያማርሩ ቆይተዋል። ጋዜጠኛው ሁለቱንም ወንጀሎች መፈጸሙን አምኖ 119,305 ዶላር ከ86 ሳንቲም መቀጮ ሊከፍል ከተስማማ በኋላ ነው ፍርድ ቤቱ ይለቀቅ ሲል ውሳኔ ሰጠው። የ39 ዓመቱ መርማሪ ጋዜጠኛ ፖለቲካዊ ይዘት ያላቸው ዜናዎችን በመከታተል ጋርዲያንና ታይምስን በመሳሰሉ ዓለም አቀፍ መጽሔቶች ላይ በሚቀርቡ ሪፖርቶቹ ይታወቃል። አድማጮች ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። ዩናይትድ ስቴትስ ከህንድ ጋር የ3 ቢሊዮን ዶላር የሄሊኮፕተሮችና ሌሎችም ወታደራዊ ትጥቆች ሽያጭ ውሎችን እንደምትፈራረም እዚያው ጉብኝት ላይ የሚገኙት ፕሬዚደንት ዶናልድ ትራምፕ አስታወቁ። ፕሬዚደንቱ ዛሬ በአህመዳባድ ስቴዲየም ቁጥሩ ከ100,000 በላይ ለሆነ ናማስቴ ትራምፕ በተሰኘ አቀባበል ላይ ለተገኘ ሰው ንግግር አድርገዋል። ከፕሬዝደንቱ ጋር የተጓዙ ዘጋቢዎቻችን ያጠናቀሯቸውን ጨምቆ ሰለሞን አባተ እንደሚከተለው ያቀርባል።
ናማስቴ ትራምፕ፣ ጤና ይስጥልኝ ትራምፕ እንደማለት ነው በሂንዱ አፍ። ፕሬዝደንት ዶናልድ ትራምፕ ለ36 ሰዓታት ይዘልቃል የተባለ መንግስታዊ ጉብኝታቸውን የጀመሩት የጠቅላይ ሚኒስትር ናሬንድራ ሞዲ ግዛት በሆነችው የጉጀራት ስታዲየም ላይ ዛሬ ባደረጉት ንግግር ነው። ይህ ስታዲየም በዓለም ግዙፉ የክሪኬት ግጥሚያ ስታዲየም ነው። ናማስቴ ብለው ጀመሩ እርሳቸውም ንግግራቸውን። ህንድ ሁልጊዜ በየልባችን ውስጥ ልዩ ስፍራን ይዛ የምትኖር ሀገር ነች። ለሞዲ ያላቸውን አክብሮት በሁለቱ ሀገሮቻቸው መካከል ስላለው ግንኙነትም አድናቆታቸውን ገልጸዋል። አሜሪካዊው ፕሬዚዳንት የንግድ ውል ለመፈራረምም ሰነዶቹ እየተዘጋጁ መሆናቸውን ተናግረዋል።
ተጠሪዎቻችን እጅግ የመጨረሻ የሆነ የተራቀቀ ቴክኖሎጂ የታጠቁ ሄሊኮፕተሮችና ሌላም ትጥቅ ለህንድ የጦር ኃይሎች ለማቅረብ የ3 ቢሊዮን ዶላር ስምምነት ይፈራረማሉ።
ፕሬዚደንቱና ባለቤታቸው ሜላኒያ ትራምፕ ከአህመዳባዱ ስነ ስርዓት በኋላ ታጅ መሐልን ለመጎብኘት ወደ አግራ በረዋል። በሁለቱ ሀገሮች መካከል ይደረሳሉ የተባሉት የንግድ ስምምነቶች በመከላከያ፣ በኢነርጂና በመረጃ ቴክኖሎጂ ዘርፎች የሰፉ እንደሚሆኑ፣ ለዩናይትድ ስቴትስም አዳዲስ እድሎችን እንደሚከፍቱ ተነግሯል። ህንድና አሜሪካ የተፈጥሮ ወዳጆች ናቸው ብለዋል ጠቅላይ ሚኒስትር ሞዲም። በኢንዶ ፓሲፊክ አካባቢ ብቻ ሳይሆን ለድፍን ዓለምም እድገትና ጸጥታ የሁለቱ ሀገሮች ወዳጅነት ከፍ ያለ ትርጉም እንዳለው አስታውሰዋል። ትራምፕ በዛሬው ንግግራቸው አሜሪካ ህንድን ትወዳለች፣ አሜሪካ ህንድን ታከብራለች፣ አሜሪካውያንም ዘወትር የህንድ ህዝብ ታማኝ ወዳጅ ሆነው ይኖራሉ ብለዋል። ድንበሮቻቸው ለሽብር የተዘጉ እንደሚሆኑም አስታውሰዋል ትራምፕ። ምንም እንኳ ህንድ በህዳጣን ዜጎችና በህገ መንግስታዊ መብቶች ከሃይማኖትም ጋር በተያያዘ እንዲሁም በዜግነት ጉዳዮች ላይ ጥያቄዎች እየተነሱባት ቢሆንም ፕሬዚደንቱ ህንድን በሰው ልጅ ታሪክ ታይቶ የማያውቅ ግዙፉ ዲሞክራሲ ሲሉ በአድናቆት ጠርተዋታል።
በኮሮና ቫይረስ ወረርሽኝ ባስከተለው የምጣኔ ሀብት አንድምታ ሳቢያ ዓለም አቀፍ የአክሲዮንና የነዳጅ ዋጋ ዛሬ አሽቆልቁሏል። በተላላፊው በሽታ ምክንያት ቻይና ዓመታዊ የምክር ቤት ጉባኤዋን ለሌላ ጊዜ አስተላልፋለች። በዛሬ ማለዳ የኒውዮርክ ገበያ ላይ ዋና ዋና የዩናይትድ ስቴትስ የአክሲዮን ሰንጠረዦች በ2.5% አሽቆልቁለው ተገኝተዋል። በአውሮፓ ገበያዎችም እንዲሁ ትልቅ የዋጋ መውደቅ የታየ ሲሆን እስያ ገበያዎች ላይም መጠነኛ ውድቀት እንደታየ ነው የተገለጸው። ጣሊያን ውስጥ በኮሮና ቫይረስ ወረርሽኝ ምክንያት የሞቱት ሰዎች ቁጥር 7 ደረሰ። 200 በቫይረሱ የተጠቁ ሰዎች መኖራቸውም ተረጋግጧል። ቢያንስ 10 የሰሜን ኢጣሊያ ከተሞች የተዘጉ ሲሆን ማንም እንዳይወጣና እንዳይገባ ወደ ከተሞቹ ማለት ነው የሀገሪቱ የጦር ሰራዊት ቁጥጥር ይዟል። በመካከለኛው ምስራቅ ደግሞ የኢራን የጤና ጥበቃ ሚኒስቴር እንዳለው ኮም በመትባለው ከተማ 60 ሰዎች በቫይረሱ ተጠቅተዋል። 12 ሰዎች ሞተዋል። በመጨረሻም ዜና እረፍት። የቀድሞ ጠቅላይ ሚኒስትር መለስ ዜናዊ የኢኮኖሚ አማካሪ ሆነው ለረጅም ዓመታት ያገለገሉት አቶ ነዋይ ገብረአብ ማረፋቸውን የትግራይ የመንግስት ኮሙኒኬሽንስ ቢሮ አስታውቋል። ሙሉጌታ አጽባ አጭር ዘገባ አለው።
አቶ ነዋይ ገብረአብ ዛሬ ጧት ያረፉት በሕክምና ሲረዱ በቆዩበት ህመርማት ባንክና በፕላን ኮሚሽን ውስጥ ለረጅም ዓመታት ማገልግላቸው ተገልጿል። የቀድሞዎቹ ሁለት ተከታታይ ጠቅላይ ሚኒስትሮች አቶ መለስ ዜናዊና አቶ ኃይለ ማርያም ደሳለኝ የኢኮኖሚ አማካሪ ሆነው አገልግለዋል። አቶ ነዋይ በተጨማሪም የኢትዮጵያ የልማት ጥናት ኢንስቲትዩት ዋና ዳይሬክተርም ሆነው ሰርተዋል። በተባበሩት መንግስታት ድርጅት የተለያዩ ተቋማት ውስጥ በአማካሪነት መስራታቸው የህይወት ታሪካቸው ያሳያል። አቶ ነዋይ አዲስ አበባ ዩኒቨርሲቲ የመጀመሪያ ዲግሪያቸውን ከኦክስፎርድ ዩኒቨርሲቲ ደግሞ ሁለተኛ ዲግሪያቸው በኢኮኖሚክስ ማግኘታቸው ተገልጿል። ለአሜሪካ ድምጽ ሙልጌታ ጽብሃ መቀለ።
ሙልጌታን እናመሰግናለን። አሁን የደረሰን አንድ ዜና ላይ የነበሩ የ60 ዜጎች ክስ እንዲቋረጥ የኢትዮጵያ መንግስት መወሰኑ ታወቀ። የተለያዩ ጥያቄዎች በመኖራቸውና ዜጎች ትምህርት ስለወሰዱበት የጠቅላይ ሚኒስቴር ፕሬስ ሴክሬታሪ አቶ ንጉሱ ጥላሁንን ጠቅሶ የኢትዮጵያ ቴሌቪዥን ማምሻውን ዘግቧል። መንግስት ከለውጡ ማግስት ጀምሮ እስካሁን በተለያዩ መረሚያ ቤቶች ይገኙ የነበሩ 43531 ዜጎች በምህረት እንዲለቀቁ ማድረጉ የሚታወስ ነው። በቅርቡ ጠቅላይ ሚኒስትር አብይ አህመድ የፖለቲካ ምህዳሩን ለማስፋትና ዘላቂ ሰላምን ለማምጣት ሲባል የመንግስት ከፍተኛ አመራሮችና የፖለቲካ መሪዎች ጉዳያቸው በህግ አግባብ ታይቶ ክሳቸው እንደሚቋረጥ ፍንጭ ሰጥተው ነበር። በተጨማሪም በለውጡ ሂደት 470,600,000 ብር በህገ ወጥ ዝውውር በተለያየ አካባቢ ሲንቀሳቀስ የነበረ ገንዘብ መታገዱንም የፕሬስ ሴክሬታሪው አስታውቀዋል። ምህረት ስለተደረገላቸው 60 ዜጎች የስም ዝርዝር ጠቅላይ አቃቤ ህግ ነገ ዝርዝር መረጃ እንደሚሰጥ ተጠቁሟል። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል።
ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። በዓለም ዜናዎች የጀመረው መደበኛ ፕሮግራማችን በ22 በ25 እና በ31 ሜትር ባንዶች በአጭር ሞገድ በአሃዱ ራዲዮ ኤፍኤም 94.3 እና እንዲሁም በናይል ሳት እስከ ምሽቱ 4 ሰዓት ይቀጥላል። አሁን ወደ ቀዳሚው የዕለቱ አብይ ርዕስ። ትላንት በአምቦ ባለፈው አርብ ደግሞ በቡራዩ ለደረሱት የቦምብ ጥቃቶች ኦነግ ሸኔን እና ሰላማዊ ትግልና ጦርነትን እየደባለቁ ይንቀሳቀሳሉ ያላቸውን ተጠያቂዎች ናቸው ሲል የኦሮሚያ ፖሊስ ኮሚሽን ከሷል። የኦሮሞ ነጻነት ግንባር በበኩሉ መንግስት የስም ማጥልሸት ዘመቻ እያካሄደብኝ ነው ሲል ወቅሷል። ሙክታር ጀማል ዝርዝሩን ይዟል።
የኦሮሚያ ፖሊስ ኮሚሽን ኮሚሽነር ጀነራል አራርሳ መርዳሳ እንደገለጹት በአምቦ የድጋፍ ሰልፈኞች ላይ በደረሰው የቦምብ ጥቃት 29 ሰዎች ላይ ቀላል ጉዳት እንደደረሰና በቡራዩ የአንድ ሰው ህይወት አጥፍቶ 3 ሰዎች ያቆሰለው ጥቃት አላማቸው አንድ ነው ብለዋል። ኮሚሽነር አራርሳ እንደተናገሩት የጥቃት አድራሾቹ አላማ በተለያዩ የኦሮሚያ ክልል አካባቢዎች መሰል ወንጀሎችን በመፈጸም የተጀመሩ የለውጥ ስራዎችን ማደናቀፍ ነው ብለዋል።
ከዚህ በፊትም ያው ኦነግ ሸኔ በግማሽ ሰላማዊ የመሰለ በግማሽ የሽፍትነት ስራ እየሰራ የአመራሮቻችን የፖሊስ አመራሮቻችን የሲቪል አመራሮቹ እየገደሉ ያሉት ሽብር ለመፍጠር አሁንም ይህንን ከኋላ ሆነው የፈጸመው ያስፈጸመው ኦነግ ሸኔ ነው። ያው ሽብር ለመፍጠር ነው። መንግስት የህዝብ ስራ እንዳይሰራና ህዝብ ወደ ሽብር እንዲገባ ለማድረግ የሚደረግ ስራ ነው። በእኛ ግልጽ ነው።
ኦነግ በፖለቲካ እንቅስቃሴው አዲስ አበባ መስሪያ ቤት ያለው ኦነግ አለ። ሌላኛው ደግሞ እዚህ ቀደም በህርቁም ሳይሳካ ቀርቶ ድርጅቱ አላውቀውም ግንኙነት የለንም ብሎ የተወው አለ። የትኛው ነው በቀጥታ የጥርጣሬው አቅጣጫ?
አንድ ላይ የነበረው መገንጠላቸውን እኛ እናቆም የሚለው ያስታጥቆ የነበረው መጀመሪያ ሲክዱ የነበረው ሰዎች እንዲገቡ ብሎ በሚዲያም ሲለፍፉ ነበር። ከጊዜ በኋላ ያው በሁለት እግር ቆሞ ጫወታውን ለመጫወት ያሰበ ይመስለናል። በትክክል ኦኔክሽኔ ካልሆኑ እና ሌላ አካል ከሆኑ ለምንድን ነው እነሱ ላይ መግለጫ የማይሰጡት? እኛን የማይወክሉ የህዝብ ጠላት ናቸው፣ ሽፍቶች ናቸው ብሎ ኦኔግ መግለጫ ሲሰጥ አልሰማንም። ምናልባት እዚህ ያሉት ለጊዜው ሰላማዊ ሊመስሉ ይችላሉ፣ ምንድን ነው የሚለው ወደፊት የሚጣራ ይችላል።
የኦሮሞ ነጻነት ግንባር በበኩሉ ቡራዩ ላይ የተፈጸመውን ጥቃት አውግዞ መግለጫ ያወጣ ሲሆን በጉዳዩ ላይ ቪኦኤ ያነጋገራቸው የኦሮሞ ነጻነት ግንባር ስራ አስፈጻሚ ኮሚቴ አባል አቶ ሚካኤል ቦረን ሁሉ አቀፍ የሆነ መፍትሄ ለሀገር ሰላም እንደሚያስፈልግ ተናግረዋል።
መግለጫው በቡራዩ አንድ የጸጥታ ባለስልጣን ላይ ተፈጸመ እንግዲያ ለማውገዝ ነው። የምናወግዝበት ምክንያት ደግሞ ኦነግ በግለሰቦችም ይሁን በተወሰኑ ቡድኖች ላይ በማነጣጠር የተወሰኑ ግለሰቦችን ወይ ደግሞ የተወሰኑ ቡድኖችን በማስወገድ የኢትዮጵያ ፖለቲካ ወደ ሰላም ወደምፈለገው መስ ይሄዳል ብለን አናምንም። ለሁለንተናዊ መፍትሄ ሁሉም የፖለቲካ ኃይሎች ገዢው ፓርቲን ጨምሮ ማለት ነው፣ ሁላችንም ለሁለንተናዊ መፍትሄ ስንሰራ ብቻ ነው መፍትሄ የምመጣው ብለን ስለምናምን ይህንን አቋማችንን ለመግለጽ ነው።
የኦሮሚያ ፖሊስ ኮሚሽን ኮሚሽነር እንደገለጹት የኦሮሞ ነጻነት ግንባር ታጥቆ ጫካ ያለውና በፖለቲካ ሂደት ከተማ ውስጥ ያለው አንተዋወቅም ግንኙነት የለንም ቢሉም አንድ ናቸው የሚል ይዘት ያለው ቃለ መጠይቅ ለአሜሪካ ድምጽ ሰጥተው ነበር። በቅርብ ከቢቢሲ ጋር ቆይታ ያደረጉት የኢትዮጵያ መከላከያ ሰራዊት ምክትል ኤታማዦር ሹም ጀነራል ብራኑ ጁላም የኦሮሞ ነጻነት ግንባር የፖለቲካ ድርጅቱ ከታጠቀው ኃይል ጋር ግንኙነት እንዳላቸው ፍንጮች ያሳያል እያለ ነው። ይህንን ሐሳብ እንዴት ያዩታል?
ማን እንደፈጸመ ያን እንግዲያ እኛ የምናውቀው ነገር የለም። ማንም ይሁን ማን ግን መወገዝ ያለበት ነው ብለን እናምናለን። እነሱ እኛንና የታጠቀውን ኃይል ግንኙነት አላቸው ብሎ የሚያነሱት መጀመሪያውኑ ያ የታጠቀ ቡድን እንዳይገባ ያስቀሩት፣ በተለያየ ሳጥር እንዳይገባ ያደረጉት እነሱ ናቸው። ያንን ያደረጉት ደግሞ ኦነግ የፖለቲካ ለውጡ ሂደት ውስጥ እንዳይሳተፍ ለማድረግ ነው። ገፍቶ ሊያስወጡን ስለፈለጉ፣ በሱ ስማችንን ለማጠልሸት ስለፈለጉ ከሱ ጋር ትስስር አላቸው ብሎ በሱ አስካቦ እኛን ለማጥቃት ስለፈለጉ ነው። ግንኙነት የለንም፣ ምንም አይነት ግንኙነት የለንም።
በአምቦ ጥቃት ቆሰሉ ከተባለው ቁጥር ከፊሎቹን ብቻ ማስተናገዱን የገለጸው የአምቦ ሆስፒታል የደረሰባቸው ጉዳት መጠነኛ በመሆኑ ሁሉም ታክመው መመለሳቸውን የአምቦ ዩኒቨርሲቲ ሪፈራል ሆስፒታል ሜዲካል ዳይሬክተር ዶክተር ጎንፋ ሞቲ ለቪኦኤ ገልጸዋል።
በአጠቃላይ እኛ ጋር የመጡት 7 ሰዎች ናቸው። እነዚህም ቀላል የሚባለው ጉዳት ነው አካላችን ላይ የደረሰው። ሁሉም እና ተደርጎላቸው ኢሚዲየት ወደ ቤታቸው የተላኩ ናቸው ማለት ነው።
በፖሊስ መግለጫ 29 ሰዎች መቁሰላቸው ነው ሲነገር የነበረው። እርስዎ እናንተ ሆስፒታል ማከማችሁ የምትነግሩኝ ደግሞ 7 ሰው ነው። ሁሉም እናንተ ጋር አልመጣም ማለት ነው ወይ? የቁጥሩ ልዩነት ምንድን ነው?
እኛ የመጡት ፖሊሶች ናቸው። እዚህ የደረሱት 7 ሰዎች ናቸው። ከተማ ውስጥም ሌላ ሆስፒታል ስላለ ግማሾቹ ደግሞ እዛ ሄዶም ሊሆን ይችላል።
በምንድን ነው ጉዳቱ የደረሰ የሚመስለው?
ጉዳቱ የደረሰ የሚመስለው በቦምብ ፍንዳታ ነው የሚመስለው። አካላቸው ላይ የሚታየው በፍንጣሬው የተጎዱ ነው የሚመስለው። በተለያየ ቦታ ላይ የተመታቱ ስለሆኑ ጉዳቱ ከፍተኛ የሚባለው ሳይሆን አካላቸው ላይ እጃቸው አካባቢ ፍንጣሬው የመታቸው ነው። ስለዚህ ሁሉም ቀላል ስለሆነ ሁሉም ታክሞ ወደ ቤቱ ተልኳል። እኛ ጋር ተኝቶ ያለ ማንም የለም።
መንግስት ወንጀልን የመቆጣጠርና ህግን የማስከበር ስራን አጠናክሮ ይቀጥላል ያሉት ኮሚሽነር አራርሳ መርዳሳ በአምቦው ጥቃት የተጠረጠሩ 6 ሰዎች በቁጥጥር ስር መዋላቸውንና በቡራዩ ጥቃት ቁጥጥር ስር ከዋሉ 17 ተጠርጣሪዎች ውስጥ 3ቱ ድርጊቱን መፈጸማቸውን ማረጋገጡን አስታውቋል። ለአሜሪካ ድምጽ ሙክታር ጀማል ነኝ ከአዲስ አበባ።
ሙክታር ለዘገባው አመሰግናለሁ። አድማጮች፣ ተከታዩ የመጽሔት ርዕስ ወደ ወሎ ደቡብ ወሎ ይወስደናል። መንግስት የመሰረተ ልማት ጥያቄዎችን ደረጃ በደረጃ በመመለስ ህዝባዊ ወገንተኝነቱን ያረጋግጣል ሲሉ ምክትል ጠቅላይ ሚኒስትር ደመቀ መኮንን አስታወቁ። በደቡብ ወሎ ዞን መቅደላ ወረዳ ከ93 ሚሊዮን ብር በላይ በሆነ ወጪ የተገነቡ የተለያዩ የመሰረተ ልማት ፕሮጀክቶች ምክትል ጠቅላይ ሚኒስትሩን ጨምሮ ከፍተኛ የመንግስት አመራሮች በተገኙበት ተመርቀዋል። ከነኚህም ውስጥ የደቡብ ወሎን መቅደላ ወረዳ ከደቡብ ጎንደሩ ጋይንት ጋር የሚያገናኘው ድልድይ አንዱ ነው። ድልድዩ በሟቹ የአማራ ክልል ርዕሰ መስተዳድር ዶክተር አምባቸው መኮንን ስም ተሰይሟል ይለናል ዝርዝሩን ያሰናዳው መስፍን አራጌ።
አጼ ቴዎድሮስን ወኔ የፈተነው የፊታውራሪ ገብርዬን ብርታት የተገዳደረው ጎንደርን ወዲያ ማዶ ወሎን ወዲህ መለስ ከፍሎ ክረምት እስኪሻገር ሰው የማያሻግረው የበችሎ ወንዝ በመጨረሻ ምጁን ሰጥቷል። ቴክኖሎጂ በወንዙ አናት ላይ ተሸጋግሮ የተዘረጋውና 156 ሜትር ዝመት ያለው ዘመናዊ ድልድይ ለፕሮጀክቱ መጠንሰስ ትልቁን ተነሳሽነት ወስደዋል። አፈጻጸሙንም በትጋት ሲከታተሉ ነበር በተባሉት በሟቹ የአማራ ክልል ርዕሰ መስተዳድር ዶክተር አምባቸው መኮንን ስም ተሰይሟል። ምክትል ጠቅላይ ሚኒስትር ደመቀ መኮንን የክልሉ ርዕሰ መስተዳድር ተመስገን ጥሩነህ የዶክተር አምባቸው መኮንን ባለቤት ወይዘሮ የሹሜ ደምሳሽን ጨምሮ ከፍተኛ የመንግስት ባለስልጣናትና ጥሪ የተደረገላቸው እንግዶች በድልድዩ ምርቃት ላይ ተገኝተዋል። ከ38 ሚሊዮን ብር በላይ ወጪ የወጣበት ድልድይ ከወሎ ወደ ጎንደር የሚደረገውን ረጅምና የቀናት ጉዞ ከማስቀረት ባሻገር ኢኮኖሚያዊ ጥቅሙ የላቀ እንደሆነ ተነግሮለታል። ከዚህ ባሻገር በመቅደላ ወረዳ ማሻ ከተማ ከ65 ሚሊዮን ብር በሚል ቆጭ የተገነቡት የመቅደላ መጀመሪያ ደረጃ ሆስፒታልና የቴክኒክና ሙያ ማሰልጠኛ ኮሌጅ ተመርቀዋል። በእለቱ በማሻ ሁለገብ ስቴዲየም ከህዝቡ ጋር ውይይት ያደረጉት ከፍተኛ መንግስት አመራሩ የተለያዩ ጥያቄዎች ቀርበውላቸዋል።
ከሌሎች ወረዳዎችና አካባቢዎች በተለየ አመቱ ሙሉ በአቧራ መንገድ ችግር ለትራኮማና ለቲቪ በሽታ ተጋላጭ የሆነ ህብረተሰብ ያለበት በከፍተኛ ደረጃ ችግሩ ህብረተሰቡ ከ8 እስከ 9 ቀን ውሃ በወረፋ የሚጠብቅበት አካባቢ ነው።
በተለይ አካባቢው በነጭና ቀይ ቦለቄ በማርና በማዕድን ምርት ታዋቂ ቢሆንም በመንገድ አለመኖር ምክንያትና ያለው መንገድ ደረጃውን እየጠበቀ ባለመሆኑ ወረዳው አልበለጸገም፣ የአርሶ አደሩም ኑሮ አልተሻሻለም ነው የተባለው።
የተገነቡልን የመቅደላ መጀመሪያ ደረጃ ሆስፒታልና የማሻ ቴክኒክና ሙያ ኮሌጅ ከህንፃ ውጭ ምንም ግብአት የሌላቸው በመሆኑ ማቴሪያል እንዲሟላላቸው የሚመለከታቸው አካላት ትኩረት እንዲሰጡ በአክብሮት እንጠይቃለን። በተለያዩ አካባቢዎች የሚፈጸሙት ህገወጥ ተግባራት ንጹሃን ዜጎች ላይ ከፍተኛ ችግር እየፈጠረ ስለሆነ ህግ እንዲከበርልን እንጠይቃለን።
የህዝቡን ጥያቄ ተገቢነት ያመኑት የክልሉ ርዕሰ መስተዳድር ተመስገን ጥሩነህ መንግስት የመንግስትነት ድርሻውን እንዲወስድ፣ ነዋሪው የነዋሪነት ኃላፊነቱን እንዲወጣ ጠይቀዋል።
ያለውን የውሃ ችግር እናውቃለን። ነገር ግን ውሃ ለማግኘት አካባቢን መንከባከብ፣ ዛፍ መትከል ያስፈልጋል። ለክልሉ መንግስት የጠየቃችሁትን ጥያቄ ወስጄ አካባቢያችንን በመንከባከብ ዛፎችን በመትከል በእያንዳንዱ ዛፍ ስር ውሃ እንዲመነጭ ማድረግ ደግሞ ከማሻ ከተማና ከመቅደላ ነዋሪዎች እንዲሁም ከዞኑ የሚጠበቅ ስለሆነ እናንተም ይችን የቤት ስራ እንድትወስዷት በትህትና ለመጠየቅታቸው
በቅደም ተከተል ይፈታሉ ነው ያሉት።
እስካሁን ስናማርና ጣት ስንቀስር የነበረው አድሎ በሚፈጽመው ስርዓት ላይ ስለነበር አሁን በመታደስ ዘመን ሁሉም መፍትሄ ያለው በእጃችን ስለሆነ የመቅደላ ወረዳ ነዋሪዎች እናንተም የሚጠበቅባችሁን ከሰራችሁ የክልሉ መንግስትን ደረጃ በደረጃ ከፌዴራል መንግስት ጋር በመነጋገር የማይፈታ ችግር ስለሌለ ጥያቄዎቻችሁን እናከብራለን።
ምክትል ጠቅላይ ሚኒስትር ደመቀ መኮንን በበኩላቸው ይህም ብለዋል።
ጎንደርን ከወሎ የሚያገናኝ አንድ አብይ መንገድ የሰራ መንግስትና ወደፊት ወደ አስፋልት ያሳድገዋል። አይዟችሁ። በታዳጊ ሀገር ችግሮች እጅግ በጣም ብዙ ናቸው። ድሮ ይህን በዚህ ደረጃ በዘመነ ድልድይ ማለት ይቻላል የቅርብ ሩቅ መስሎ ይታየ ነበር። እውን ሆኗ። ስለ ሆስፒታል ጥያቄዎች እነሱ ነበር። የውን ሆነ። ዛሬ እየመረቅ ነው። ኮሌጅ እየተስፋፋ ነው።
ከህግ የበላይነት ታዩን መልስ ሰጥተዋል።
አንዳንድ አካላት የዘመመውን በመሸምጠት ለስልጣንና ለነት ፍላጎት እዛና እዚህ ሲረግጡ ይስተዋላል። በመሰረቱ የሚያሸንፈው እና የሚዘልቀው የእውነት መንገድ ነው። የእውነት መንገድ በተግባር የሚገለጽ በዳድ እጅ የደረሰ ከዳር እስከ ዳር ኢትዮጵያውያንን የሚያነቃንቅ ኢትዮጵያን ታላቅነቷንም የሚያደርግ ጠንካራ መንገድ ነው። በድሆችና በዜጎች ላይ የሚመነዘር ጥፋትና ሞት ሊቀጥል አይገባውም። ህግና ፍራት ይከበራል። ማንንም ከህግ በላይ አይሆንም።
ሰኔ 15ቱ የመንግስት ከፍተኛ አመራሮች ጥቃት ህይወታቸውን ያጡት የዶክተር አምባቸው መኮንን የተዳራጋር ወይዘሮ የሹም የደምሳሽ ለአሜሪካ ድምጽ ሬዲዮ አስተያየታቸውን ሰጥተው ነበር። የሰው ልጅ ህያው ሆኖ ሞትን ድል የሚነሳው ለቆመለት አላማና የወከለውን ህዝብ ተጠቃሚነት ለማረጋገጥ በሰራው ስራ ነው ይላሉ። እናም ባለቤታቸውን አልሞተም ሲሉ ይዘክራሉ።
ትልቅ ደስታ ነው የተሰማኝ። አምባቸው አልሞተም ነው ያልኩት። የሞቱት ገዳዮች ናቸው። በኢትዮጵያ ህዝብ ውስጥ አለ አምባቸው። አምባቸው መኮንን እንደነ ገብርዬ እንደነ አጼ ቴዎድሮስ ነው ያስቀመጡት እና የሞቱት ባንዳዎች ናቸው ነው ምሎ በእኔ። አልሞተም ሰው አለ፣ ምን ጊዜም ሲወሳ ይኖራል። አምባቸው የሞተው ልክ እንደ አጼ ቴዎድሮስ አንድ ኢትዮጵያ ያለ ነው የሞተው። ሁሉም ሰው ጥሩ ነገር ከውስጡ ማመንጨት አለበት። ለተንኮል አያርገው። ጭንቅላቱን ማዘጋጀት ያለበት ለጥሩ ነገር ነው።
ለተገነቡት ሆስፒታልና የሙያና ቴክኒክ ኮሌጅ አስፈላጊው ግብአትን ለማሟላት ትኩረት ተሰጥቶ እንደሚሰራ በእለቱ ተገልጿል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ።
አስናራጌና መሰግናለሁ ለዘገባው። አድማጮች፣ በተከታዩ የትራንስፖርት ቴክኖሎጂ ላይ ያተኮረ ዘገባ ደግሞ ከደቡብ ወሎ ወደ አዲስ አበባ እንመለስ። የትራንስፖርት አገልግሎትን ለማመዛዘን በቴክኖሎጂ የተደገፈ የትራፊክ መቆጣጠሪያ ማዕከል ግንባታ በአዲስ አበባ ከተማ ተጀምሯል። በ835 ሚሊዮን ብር ወጪ የሚገነባው የአዲስ አበባ የትራፊክ መቆጣጠሪያ ማዕከል እየተበራከተ የመጣውን የትራፊክ አደጋ ለመቀነስ ዋነኛ መፍትሄ መሆኑን የአዲስ አበባ አስተዳደር ማስታወቁን ገልጣ ፀሐይ ዳምጠው ተከታዩን አድርሳናለች።
ኢትዮጵያ በቴክኖሎጂ የተደገፈ የትራንስፖርት አገልግሎትና ዘመናዊ የትራፊክ መቆጣጠሪያና መረጃ ማደራጃ ባለመኖሩ ለትራፊክ አደጋ እንድትጋለጥ አድርጓታል አሉ የአዲስ አበባ ምክትል ከንቲባ ኢንጂነር ታከለ ኡማ። የአዲስ አበባ ትራፊክ መቆጣጠሪያ ማዕከል በትራንስፖርት አገልግሎት ሰጪ ተቋማትና ትራፊክ መቆጣጠሪያ ጋር ተያያዥነት ላላቸው ዘርፈ ብዙ መፍትሄ ይሰጣሉ ብሏል ምክትል ከንቲባው።
ትራንስፖርት ከቴክኖሎጂ የመነጨ ለቴክኖሎጂ ደግሞ የሚሰራ ትልቅ ሴክተር ነው። በእኛ ሀገርና በእኛ ከተማ ግን እነዚህ ጓደኛሞች ሳይገናኙ ሳይዋደዱ ለዘመናት ቆይቷል። ስለዚህ የብልጽግና ጉዞ አንደኛው እነዚህ ጓደኛሞች ግን የማይተዋወቁትን ማስታረቅ ነውና በከተማ ደረጃ አዲስ አበባ ከተማችን ለህንጻ ክራይ ብቻ ከ600 ሚሊዮን በላይ በአመት እንከፍላለን። የዚህኛው ህንጻ ግንባታ አንዱ ስራው ከዚህ በፊት ተበታትነው ለአገልግሎት አስቸጋሪ የሆኑ ተቋማትን በመሰብሰብ ብቻ ሳይሆን የምንከፍላቸውን ብሮችም ወደ መንግስት ካዝና ከማስቀረቱን ባሻገር ለወጣቶች የስራ እድል የምንፈጥርበት አጋጣሚ ይፈጥርልናልና ቴክኖሎጂና ትራንስፖርት የማይነጣጠሉ ለሀገር እድገት ከፍተኛ ሚና አላቸው። ስለዚህ የትራፊክ ፍሰቱን እንበል፣ የተሽከርካሪና አሽከርካሪ ግንኙነታቸውን መቆጣጠር እንበል፣ ሁሉንም ነገር የምንቆጣጠረው ከዚህኛው ማዕከል ነው።
በቻይናው የኮሙኒኬሽንና ኮንስትራክሽን ኩባንያ የሚከናወነው ይህ ግንባታ የከተማ አስተዳደር ምክትል ከንቲባ ኢንጂነር ታከለ ኡማ አስጀምሮታል። ማዕከሉ የትራፊክ መረጃዎችን የመዘብዘብ፣ የትራፊክ መብራቶችን የቆይታ ጊዜ እንደ ትራፊክ ፍሰቱ መጠን የመቀያየርና ልዩ የትራፊክ ፍሰት ማስተካከያ እርምጃዎችን እንዲወስዱ የሚያደርግ ስራም ይከናወንበታል ተብሏል። በተጨማሪም አሽከርካሪዎች የመንገዶችን የትራፊክ ሁኔታ ቀድመው እንዲያውቁና አማራጭ መንገዶችን እንዲፈልጉ መረጃ የመስጠት፣ የትራፊክ ህጎችን የሚተላለፉ አሽከርካሪዎችን ለመለየት እንዲሁም የትራፊክ ፍሰት የአደጋና የደህንነት መረጃዎችን ወደሚመለከታቸው ልዩ ተቋማት በጊዜው እንዲተላለፉ ማድረግ ያስችላልም ብሏል የአዲስ አበባ ትራንስፖርት ቢሮ ኃላፊ አቶ ስጦታ አከለ። ፕሮጀክቱ ተጠናቆ ለአገልግሎት ሲበቃ በከተማው የሚታየውን የትራፊክ ፍሰት ለማሻሻል የሚደረገውን ጥረት በከፍተኛ ደረጃ ያግዛልም ተብሏል። ማዕከሉ የተለያዩ አገልግሎቶችን የሚሰጡ ዘመናዊ ቴክኖሎጂዎችና መሰረተ ልማቶች የሚሟሉለት ሲሆን በ18 ወር ውስጥ ግንባታው ይጠናቀቃል ብሏል አቶ ስጦታው።
ማዕከሉ ከመሬት በታች በሚገነቡ 4 ወለሎች ከትራፊክ መቆጣጠሪያ ማዕከል በተጨማሪ የመረጃ ማደራጃ፣ የወንጀልና የአደጋ መከላከያ መረጃ ቢሮዎች እንዲሁም ልዩ አገልግሎት መስጫ ማዕከላትን አካቷል። በዚህም ዘመናዊ የደህንነትና የትራፊክ መቆጣጠሪያ መሳሪያዎች የከተማዋን የትራፊክ እንቅስቃሴ ቀጥተኛ በሆነ መልኩ ማየትና መቆጣጠር የሚቻል በመሆኑ የከተማዋን የትራፊክ ቁጥጥር ለማዘመን የሚደረገውን ጥረት በላቀ መልኩ ያግዛል ተብሎ ይታመናል። በአዲስ አበባ ከተማ መንገዶች ላይ ልዩ ካሜራዎችና መሰል መረጃ ተቀባይ አውታሮችም ተከላ ደረጃ በደረጃም በቀጣይ ይከናወናሉ። በአሁኑ ጊዜ በመደበኛ የትራፊክ ቁጥጥር ስርዓት እየተከናወነ ያለውን ስራ ይበልጥ እንደሚያሻሽለው ይጠበቃል።
ከቅርብ ጊዜ በኋላ በከተማ የተመረጡ ቦታዎች የሚከፈልባቸው መንገዶች ስራ እንደምጀመርም በተነስራቱ ላይ ኢንጂነር ታከለው ተናግሯል። ከከፍያ የሚገኘውም ገቢ የህዝብ ትራንስፖርት ዘመናዊ ማድረግ ላይ ይውላል ብሏል። ሌላው በእለቱ ግንባታው የተጀመረው በ1.5 ቢሊዮን ብር ወጪ የሚገነባው የአዲስ አበባ ከተማ አስተዳደር የትራንስፖርት ሴክተር መስሪያ ቤቶችን በአንድ ማዕከል ለማሰባሰብ የሚረዳ ህንጻ ግንባታ ነው። የህንጻው ግንባታ አገልግሎት አሰጣጥ ህብረተሰቡን በሚመጥን መልኩ በአንድ ቦታ በማሰባሰብ የሚረዳ ሲሆን የከተማ አስተዳደሩ ለመንግስት መስሪያ ቤቶች የሚያወጣውን የህንጻ ክራይ ወጪ የሚያስቀር ይሆናል። በትራፊክ አደጋ ቀዳሚ ስፍራ ከሚይዙት ሀገራት ኢትዮጵያ አንዷ እንደሆነች ይነገራል። እንደ አውሮፓ አቆጣጠር በ2019 ዓመተ ምህረት ብቻ ኢትዮጵያ ከ5000 ህዝብ በላይ በትራፊክ አደጋ ማጣቷን መረጃዎች ያመለክታሉ። ለአሜሪካ ድምጽ ፀሐይ ዳምጦ ነኝ ከአዲስ አበባ።
ፀሐይ ዳምጠውን ለትራንስፖርት ቴክኖሎጂ ነክ ዘገባው አመሰግናለሁ። አድማጮች፣ ለዚህ መስሄድ ክፍል የመጨረሻው ዳደረግነው ርዕስ ልሰጣችሁ። የማህበራዊ ሚዲያ አንቂዎች የሀገርን አንድነት በሚያጠናክሩና የህዝቦችን ደህንነት በሚጠብቁ አጀንዳዎች ላይ ሊያተኩሩ እንደሚገባ ተጠየቀ ይላል። በአማራ ክልል የሚንቀሳቀሱ የማህበራዊ ሚዲያ አንቂዎች ከሰሞኑ ባደረጉት የጋራ ውይይት ከእለት ወደ እለት ቅርጽና ይዘቱን እየቀያየረ ያለ ያሉት የሀገሪቱ ፖለቲካ እንዳሳሰባቸው ገልጠው ህዝብን ከሚከፋፍሉ አጀንዳዎች በመራቅ አሁን በሀገሪቱ ካለችበት ችግር እንድትወጣ ሊደረግ ይገባል ሲሉ ማሳሰባቸውን ጠቅሳ አስቴር ምስጋናው ከባህር ዳር ተከታዩን ይዛ ተመልሳለች።
የማህበራዊ ሚዲያ ትስስር ገጾች የጥቅማቸውን ያህል ኃላፊነት በጎደለው ግለሰብ ወይም ቡድኖች እጅ ሲወድቅ የሚያመጣው ውጤት አልፎ አልፎ በኢትዮጵያ እየታየ መሆኑን አንዳንዶቹ ይመሰክራሉ። በአማራ ክልል በተለያዩ አካባቢዎች የሚገኙ የማህበራዊ ሚዲያ አንቂዎችም ተለዋዋጭ በሆነው የሀገሪቱ ወቅታዊ የፖለቲካ ሁኔታ መምከራቸውም ለዚህ ይመስላል። ወቅታዊ የኢትዮጵያ የፖለቲካ ሁኔታና የአንቂው ሚና በሚል ርዕስ በባህር ዳር ከተማ የተወያዩት የአማራ ማህበራዊ ሚዲያ አንቂዎች የፖለቲካ ውጥረቱ በዚህ ሁኔታ ከቀጠለ ሀገሪቱ ከባድ ፈተና ውስጥ ልትገባ እንደምትችል ነው የተናገሩት።
በመጀመሪያ እነዚህ ተለዋዋጭ ነገሮችም የአክቲቪስቶቹ ውጤት ናቸው ብዬ ነው የማስበው። በየቦታው ያሉ ሁነቶች ስናይ በብዛት ከአክቲቪስቶች ተነስተው ነው ወደ ህብረተሰቡ እየሰረጉ የመጡት።
አንቂዎቹ እንደሚሉት በማህበራዊ ሚዲያ የሚሰራጭ መልእክቶች አጀንዳ የሀገርንና የህዝብን ጥቅም ያስቀደመ መሆን እንዳለበት ነው ከራያ የመጣው ተፈሪ መኮንን የተናገረው።
አክቲቪስቱ በዋናነት መነሻ ማድረግ ያለበት የህዝብን ስሜት መሆን አለበት። ለፖለቲካ አድርባይነት መሆን የለበትም። ለፖለቲካ ፍጆታ ወይም ለግለሰብ ጥቅም የሚቆም ከሆነ አገሩንም ሊገነባ አይችልም። በእውቀትና በአመለካከቱ ተራማጅ የሆነ እንደዚህጋም እንደ ብሔርተኝነትም ማስቀጠል የሚችል ስነ ልቦና ሊኖረው ይገባል። ስለዚህ ለሀገር ግንባታ ምን መሆን መቻል አለበት? ቀጥተኛ እንደዚህ ጋር እንደ ሰባዊነት ተቆርቁሮ ሰው በሰውነቱ ማስተናገድ የሚችል ስነ ልቦና ሊኖረው ይገባል። ይሄ ማለት ግን በደፍጣጭና በተደፍጣጭ የፖለቲካ አይዲዮሎጂ ውስጥ የሚመራ የፖለቲካ አመራር በቀሊል ይገባል።
ወጣት ምስጋናው በለጠ ተመሳሳይ ሐሳብ ሰንዝሯል።
በየአካባቢው ያሉ የፖለቲካ ሁነቶች አሉ። ለምሳሌ ኦሮሚያ ውስጥ ያለው፣ እዚሁ አማራ ክልል ውስጥም ያለው፣ ትግራይም ያለው የፖለቲካ ሁነት የአክቲቪስቶች ውጤት ነው። እዚህ ላይ ዋልታ ረገጥ የሆኑ አስተሳሰቦች አሉ። አሁን ላይ ባለው የኢትዮጵያ ፖለቲክስ ዜግነትን ማዕከል ያደረገ አክቲቪዝም ቢኖር አሁን ካለንበት ጥንቅጥ የመውጣት እድል አለ።
መጪው ሀገራዊ ምርጫ በሰላማዊ መንገድ እንዲጠናቀቅ የድርሻቸውን እንደሚወጡ የገለጹት የማህበራዊ ሚዲያ አንቂዎች የሐሰት ትርክቶችን በማራገብ በህዝቦች መካከል ግጭት እንዲነሳ በሚያደርጉ አንቂዎች ላይ መንግስት እርምጃ እንዲወስድ ጠይቀዋል። የሐሰተኛ መረጃ ስርጭትን ለመቆጣጠር ያስችላል የተባለ አዋጅ በቅርቡ በህዝብ ተወካዮች ምክር ቤት መጽደቁ ይታወሳል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
አስቴር ምስጋናውን ለዘገባው አመሰግናለሁ። አድማጮች፣ ሁለተኛውን አጋማሽ በመጨረሻው ርዕስ ዘልቀናል። አሁን ወደ ቀዳሚው ዝግጅት ነው የምወስዳችሁ። የበጎ ፈቃድ አገልግሎት ዘመቻን ይመለከታል። የሰላም ሚኒስቴር ያዘጋጀው ብሔራዊ የበጎ ፈቃድ የማህበረሰብ ፕሮግራም ትላንት በአዲስ አበባ የአፍሪካ ህብረት አዳራሽ ተካሂዷል። በዝግጅቱ ላይ የተገኙት ጠቅላይ ሚኒስትር አብይ አህመድ አገርን ማገልገል ጀግንነት በመሆኑ ዜጎች የበጎ ፈቃድ አገልግሎት ከራስ ወዳድነት በጸዳ መልኩ አጠናክረው ሊቀጥሉ ይገባል ሲሉ ጥሪ አቀረባል ይለናል ሙክታር ጀማል ያጠናከረው።
10000 በጎ ፈቃደኞች ይሳተፉበታል የተባለው በህራዊ የበጎ ፈቃድ ማህበረሰብ ፕሮግራም ማስጀመሪያ ላይ የተገኙት ጠቅላይ ሚኒስትር አብይ አህመድ የማህበረሰብ አገልግሎት በአርአያነት ላስተዋወቃቸው የበጎ ፍቃድ አምባሳደሮች እውቅና ሰጥተዋል። እውቅና የተሰጣቸው የበጎ ፍቃድ አምባሳደሮች ሲስተር ዘቢደር ዘውዴ፣ ኡስታዝ ያሲን ኑሩ፣ አርቲስት ቻቺ ታደሰ፣ ፓስተር ዮናታን አክሊሉ፣ ወይዘሮ ፊልሰን አብዱላሂና የመቄዶንያ አረጋውያን ማህበር መስራቹ ቢኒያም በለጠ መሆናቸው ከመድረኩ ተገልጿል። አምባሳደሮቹ የእውቅና ምስክር ወረቀትና የበጎ ፍቃድ አምባሳደር ሪቫን ከጠቅላይ ሚኒስትር ስለ እውቅናው የተሰማቸውን ገልጸዋል።
የበጎ ፈቃድ አምባሳደር ሲባል ይህ ለኔ ከፍተኛ ኃላፊነት ወስጃለሁ። ከቀድሞ የበለጠም የኢትዮጵያን ህዝብ አስተባብሬ ለፍቅር ለሰላም ለየተሰጠኝን ከፍተኛ ኃላፊነት ተቀብያለሁ።
በጎነት ሰው ቢሆን ኖሮ ኢትዮጵያዊ ምን ይመስለኝ ነበር። ድጉን እናቶቻችን በር ላይ ቆመው የሚያልፍ እንግዳን ስሞትል አፈር ሲሆን እንዲቡና ቀምሰድ ከመይለው ደግነታችን ይጀምራል። ሌሎቹ ጋር አብረን አንድ ማዕድ ተቋደስን እንደሆነ ቢሉን ስንከፍል ሼሪንግ ኢዝ ላቪንግ ተብሎ አብሮ ማዋጣት ይገደል። እኛ ጋር ነጻ ግብዣ፣ ነጻ በርክቶ፣ ነጻ አስተዋጽኦ ኢትዮጵያዊነት ነው።
በጎ ፍቃድ ማለት አንድ ሰው የራስን ግዜና ሀብት ሰውቶ ሌላ ወንድምና እህቱን ሲያግዝ ነው ያሉት ጠቅላይ ሚኒስትር አብይ አህመድ ለምታደርጉት መልካምነት ክፍያ አትጠብቁ ሲሉ ለወጣቶች መልእክት አስተላልፈዋል።
አንድ ሰው ጠዋት ተነስቶ የራሱን ጥፍር ቢያስተካክል ቁርሱን ሰርቶ ይበላል በጎ ፍቃድ ሰራ አይባልም። አንድ ሰው በጎ ነገር አደረገ የሚባለው የራሱ ጊዜ፣ የራሱን ከብት፣ የራሱን ሀብት ሰውቶ ሌላ ወንድሙን ወይም እህቱን ሲያግዝ በጎ የሚለው ቃል የሚሰራው ለሁለተኛ ወገን ነው ማለት። በጎነት ራስ መንከባከብ ለራስ መልካም ነገር በማድረግ የሚታይ ሳይሆን ለሌሎች ጥሩ ስራ መስራት የሚገለጽ ነው።
የሰላም ሚኒስቴር እንዳስታወቀው ከ100,000 በላይ ወጣቶች የበጎ ፍቃድ መርሃ ግብር ላይ ለመሳተፍ በሀገር አቀፍ ደረጃ የተመዘገቡ ሲሆን 10,000 በጎ ፍቃደኞች በመጀመሪያው ዙር ተሳታፊ ይሆናሉ ተብሏል። በዚህ በመጀመሪያ ዙር የሚሳተፉ ወጣት በጎ ፍቃደኞች ለሁለት ወራት የተለያዩ የክህሎት ስልጠና ከተሰጣቸው በኋላ ከተውልድ ስፍራቸው ወደ ሌላ የሀገሪቷ ክፍሎች በመሄድ ለአንድ አመት የበጎ ፍቃድ አገልግሎት ላይ እንደሚሰማሩ የሰላም ሚኒስቴሯ ወይዘሮ ሙፍሪያት ካሚል ገልጸዋል።
ወጣቶች ተጨባጭ ሆነ ስራን እየተሳተፉ በራሳቸው የሚተማመኑና በስራ ገበያው ውስጥ ብቁ ተወዳዳሪና ተመራጭ እንዲሆኑ የሚያስችል ክህሎት የሚያገኙና የተለያዩ ተሞክሮች የሚታገኙበት ይሆናል። ስለሆነም ይህ ፕሮግራም በጎ ፈቃደኛ ወጣቶች ለራሳቸው፣ ለአካባቢያቸውና ለማህበረሰባቸው እንዲሁም ለውጭ ሀገራቸው ፋይዳ ያለው ተግባር ለመፈጸም እድሉን የሚያገኙበት፣ ሀገራዊ አብሮነትን የማጠናከር፣ የማህበራዊ ትስስርን የማሻሻልና ለምናስበው ሁለንተናዊ ሀገራዊ የሰላም ግንባታ የማይተካ ሚና መወጣትንና ጉልህ አስተዋጽኦ ማበርከትን ያለምን። የበጎ ፈቃድ አገልግሎት ፈታኝ ነገር ግን የሚቻል አገልግሎት ሰጪውን ድርብ ብሔራዊ ኩራት የሚያጎናጽፍ መልካም አጋጣሚ ጭምር ነው።
በዝግጅቱ ላይ የፌዴራል መንግስት ባለስልጣናት፣ የክልሎች ርዕሰ መስተዳደሮችና የከተማ አስተዳደሮች የተገኙ ሲሆን ለብሔራዊ በጎ ፈቃድ አገልግሎት ስኬታማነት ሁሉም የበኩሉን እንዲወጣ ጥሪ ቀርቧል። ለአሜሪካ ድምጽ ሙክታር ጀማል ነኝ ከአዲስ አበባ። 10,000 በጎ ፈቃደኞች ይሳተፋሉ።
ሙክታር ጀማልን ለዚህኛውም ዘገባው አመሰግናለሁ። አሁን በተከታዩ መስኬት ርዕስ የትንታኔ ርዕስ ደግሞ ወደ ሐዋሳ ነው የሚሻገረው። እየተቃረበ ያለው ሀገራዊ ምርጫ ከመካሄዱ በፊት ብሔራዊ መግባባት መፈጠር አለበት፣ ሐዋሳ ላይ የተነጋገሩ 3 የተቃዋሚ ፓርቲዎች ያሰሙት ጥሪ ነው። አገሪቱ ገብታበታለች ላሉት የፖለቲካ አጣብቂኝም ቀዳሚው እርምጃ መሆን አለበት ነው ያሉት። የሐዋሳው ዘጋቢያችን ዮናታን ዘብዴዎስ ተከታትሎታል።
በኢትዮጵያ የተቃረበ ያለው አግራም ምርጫ ከመካሄዱ በፊት አገሪቱ ገብታበታለች ካሉት የፖለቲካ ቅርቃር ለማውጣት ለጸና ፍትሃዊ ምርጫ ከመካሄዱ ቀደም ብሎ ብሔራዊ መግባባት መፍጠር እንደሚገባ የኦሮሞ ፌደራላዊ ኮንግረስ ኦፌኮና የኢትዮጵያ ፌደራላዊ አንድነት መድረክ ሊቀመንበር ፕሮፌሰር መረራ ጉዲና ተናግሯል።
ገዢው ፓርቲ በተለይ ጠቅላይ ሚኒስትሩ ከምርጫ በፊት ብሔራዊ መግባባት የሚባለው ብሔራዊ ስምምነት ላይ እንዲያደርሱን በዚሁ መልእክታችን ማስተላለፍ እንፈልጋለን። ከምርጫ በፊት ብሔራዊ መግባባት የሚባል ሁሉም ጫውታ ለሁሉም ግልጽ በሆነበት ሁሉም እኩል በሚስተናገድበት መንገድ እንዲካሄድ እንፈልጋለን።
ፕሮፌሰር መራራ በአዋሳ ከተማ በተዘጋጀው ህዝባዊ የውይይት መድረክ ላይ እንደተናገሩት በአሁኑ ወቅት በአገሪቱ በሚገኙ የፖለቲካ ኃይሎች መካከል በስፋት የታየ ነው ያሉት የፖለቲካ ፍጥጫ፣ የገዢው ፓርቲ መከፋፈልና የብልጣብልጦች ጫወታ ያሉት በስልጣን ላይ ለመቆየት የሚፈልጉ አካላት ጥረት የፖለቲካ ቅርቃር ማሳያ ናቸው። ይህንን ለማስወገድ በፖለቲካ ኃይሎች መካከል ብሔራዊ መግባባት መፍጠር ያስፈልጋል ብሏል። አሁን ባለው ሁኔታ በገዢው ፓርቲ ውስጥም ሆነ በተቃዋሚ የፖለቲካ ኃይሎች መካከል የሚታየው ያልተገባ ያሉት ክፍፍልና ፍጥጫ አለፍ ሲልም እርስ በርስ መጠላለፍ አገሪቱን ወደማትወጣው የፖለቲካ ችግር ውስጥ እየከተታት መሆኑን ተናግሯል።
የያጣብኝ ቀላል ያልሆነ አገሪቷንም አደጋ ላይ ሊያደርስ የሚችል መከፋፈል አለ። ፖለቲካል ፖላራይዜሽን የፖለቲካ ፍጥጫ እዚህም የትም ቦታ የሚራወጡ ኃይሎች አሉ በተለያየ መንገድ። ይህ ፍጥጫ ገዢው ፓርቲ ከገዢው ፓርቲ ጋር ተቃዋሚዎቹን እርስ በርሳቸው ምናልባት የሌሎች እጆችም ገብቶበት በማይሆን መንገድ ክፍፍሉ ሰፍቷል። ያ ምንድን ነው የሚያመጣው? ምናልባት አጉል የሆነ የኢህአፓና ሜሶን ዘመንን መልሶ ሊያመጣ ይችላል። ስለዚህ መታሰብ አለበት። ዲሞክራቲክ ኢትዮጵያ እንዳይፈጠር የሚደረገው በዛም ሆነ በዚህ ሁላችንም ይዞ እንዳይጠፋ ይህም ችግር እንዳለ እንድትገነዘቡልኝ ይፈልጋለሁ። ሁላችንም ውድ የሆነ ዋጋ ያስከፍላል።
ፕሮፌሰር መራራም አገሮች የፈረሱት በፖለቲካ ውስጥ ያሉ ኃይሎች በሚያሳዩት የስልጣን ጥማትና ሽኩቻ መሆኑን ጠቅሰው ሁሉንም ዋጋ የሚያስከፍል በመሆኑ የማስተካከያ እርምጃ መውሰድ እንደሚገባም ተናግሯል።
ይሄ የሚመጣው ምርጫ ተስፋንም አደጋንም አዝሎ የሚመጣ ምርጫ አይመስለኛል። ራሳቸውንም ሀገሪቷን ህዝቦቿንም ወዳል ተፈልገና ማንንም ለመጥቀም የማይችል ኢትዮጵያ ልትፈጠር ትችላለች።
በአዋሳ ከተማ በተካሄደው ህዝባዊ የውይይት መድረክ ላይ ንግግር ያሰሙት የሲዳማ አርነት ንቅናቄ ሲያን ሊቀመንበር አቶ ዱካሌ ላምሶ ሲዳማ ውሳኔ ህዝብ አካሄደው ያረጋገጠው የክልነት ጥያቄ መሰረታዊ እንዲካሄድና የታሰሩ የጥያቄው አራማጅ ወጣቶች እንዲፈቱ ጠይቀዋል።
ይህ ውሳኔ ፍጹም ሰላማዊ ሆኖ በመጠናቀቁ አገርንም ዓለምንም አስደምሟል። ውጤቱ በብሔራዊ ምርጫ ቦርድ በኩል አራት ወራት በፊት ኦፊሴላዊ ደብዳቤ ለደቡብ ምክር ቤት ሪፖርት የቀረበ ቢሆንም እስከዛሬ ድረስ የስልጣን ርክክብ አልተካሄደም። በህገ መንግስቱ መሰረት የስልጣን ርክክብ የማካሄድ ኃላፊነትና ሸክም የደቡብ ክልል ምክር ቤት ሆኖ ሳለ እስከዛሬ ድረስ ለምን ሊዘገይ እንደቻለ የተገለጸ ነገር የለም። በዚህም የተነሳ ህዝቡ ከዳር እስከ ዳር ማጉረምረም ጀምሯል። ለሁሉም ልካለውና በአፋጣኝ የስልጣን ርክክብ ካልተደረገ በስተቀር ሊከተል የሚችለውን አደጋ ኮዱ መገመት አይቻልም።
የአረና ትግራይ ለሉዓላዊነትና ለዲሞክራሲ ፓርቲ ምክትል ሊቀመንበር አቶ ጎይቶም ጸጋይ በበኩላቸው ህዝቡ ጦርነት የተቀሰቀሰበት መሆኑን ጠቅሰው ሁሉም የፖለቲካ ፓርቲዎች ለሀገር ህልውናና ለዜጎች ሰላም ቅድሚያ እንዲሰጡ ጥሪ አቅርበዋል። ኢትዮጵያን የተፈናቀሉና ጉዳት የደረሰባቸው ቢሆንም ትግራይን ብቻ ተጠቂ በማድረግ ቀደም ሲል ከጦርነቱ ሲጠቀሙ የቆዩና አሁንም ከዚሁ ማትረፍ የሚፈልጉ ቡድኖች ጦርነትና መገንጠልን እያወጁ ናቸው ብሏል።
ሁለት ነገሮች አሉ በትግራይ በቅርቡ እየተነሱ ያሉት። አንድ ስለ ጦርነት ነው። ሌላኛው ደግሞ ስለ መገንጠል የሚለውን ደግሞ በቅርቡ እንደገና ሰንተናል። እነዚህ ሁለቱ ለትግራይ ህዝብ የማይጠቅሙ ከአሁን በፊትም ያልጠቀሙ ናቸው። ትግራይ ከኢትዮጵያ ተለይቶ የኖረበት ዘመን አይተንም ሰምተንም አናቅም። ጦርነት ግን በተደጋጋሚ ነው የተደረገው። ሌላው እርስ በርሱ አጠቃላይ እርስ በርሳችን ብዙ ጦርነት ነው የተደረገው። ከጦርነት አንድም ሰው ያተረፈ የለም። ጸረ ደርግ በተደረገ ጦርነትም ጭምር ከተከፈለው ዋጋ ሲታይ የትግራይ ህዝብ ከስራ በጣም ትልቅ ኪሳራ እየደረሰበት። ስለዚህ አሁንም ጦርነት ሊፈልግ አይችልም። ህዝብ ጦርነት ሊፈልግ አይችልም በፍጹም። ካሁን በፊትም በጦርነቱ ያልተጎዱ ከጦርነቱ ያተረፉ ሰዎች ናቸው። ካሁን በፊት ጦርነት ሲደረግ ለድል በቅተው እንደገና ራሳቸው ጨቋኝ አድርገው የሾሙ ሰዎች ናቸው ጦርነት አሁንም እየፈለጉ ያሉት። ስለዚህ ጦርነት ለህዝብ ሊጠቅም አይችልም። ከጦርነት አሁንም እናተርፋለን ብሎ ስለሚያስቡ ነው ወደ ጦርነት እንገባለን ብለው እንትን የሚሉት። ስለዚህ ይህንን ተገቢ አይደለም፣ ሁላችንም ልናወግዘው ይገባል።
በሐዋሳ ከተማ በተካሄደው መድረክ ላይ የመድረክ አባል ድርጅት አመራሮች ገለጻ ያደረጉ ሲሆን ከተሳታፊዎች ጥያቄዎች ቀርበው በፖለቲከኞቹ መልስ ተሰጥቶባቸዋል። በኢትዮጵያ ሊካሄድ ወራት ለቀረው አገራዊ ምርጫ ከወዱ በተለያዩ ያጋፍ ሰልፎች በመካሄድ ላይ ናቸው። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ሐዋሳም።
ዮናታን እናመሰግናለሁ። አድማጮች አሁን በቀጥታ ወደ ሌላው ሳምንታዊ ክፍለ ጊዜ ልሰዳችሁ። ጤና ነው ዝግጅቱ። አዘጋጅና አቅራቢ ሰለሞን አባተ።
ኮቪድ-19 ኮሮና ቫይረስ ለሩቅ ምስራቅ ለመካከለኛው ምስራቅና አሁን ደግሞ ለአውሮፓም የብረታ ስጋት እየሆነ ቀጥሏል። ቻይና ዛሬ ሰኞ ማለዳ ላይ ተጨመሩ ያለቻቸው 409 አዳዲስ ህሙማን በሀገሪቱ ውስጥ ያለውን ታማሚ ወይም ተጋላጭ ቁጥር ከ77000 እንዲዘል አድርገውታል። ዛሬ ብቻ 150 ሰው በኮቪድ-19 ገባ እስከተዘጋጀበት ጊዜ ድረስ የሞተው ሰው ቁጥር 2592 ደርሷል። ከቻይና ቀጥሎ እጅግ የበረታው ስጋት የተደቀነባት ደቡብ ኮሪያ ዛሬ ማለዳ ላይ ባወጣችው ሪፖርት 161 አዳዲስ ተጋላጮችን ጨምራ አጠቃላይ የታማሚ ቁጥር 763 ነክቷል። የዛሬዎቹን ተጨማሪ ቁጥሮች ከማሳወቋም በፊት ፕሬዚዳንቷ ሙን ጄይን ትናንት ባወጡት አዋጅ የሀገሪቱን የአደጋና የተጠንቀቅ ደረጃ እጅግ ከፍተኛ ወደ ሆነው ቀይ አንስተውታል። የኮሮና ቫይረስን ወረርሽኝ ለመቆጣጠር እስካስቻለ ማንኛውንም እስካሁን ያልተደረገና ያልታየም ሆነ ከባድ የሚባል እርምጃ ባለስልጣናቱ እንዲወስዱ አዘዋል ፕሬዚዳንቱ። ከቻይና ውጪ እስካሁን ከ119 ተጋልጧል። ከ10 በላይ ሰው ሞቷል። የኮሮና ቫይረስ የሰሞኑ መብራከት ያጨናነቃት ያለችው ጣሊያን አዲስቱ የአውሮፓ ስጋት ሆናለች። ቻይና ውስጥ ብቻ የተሞከረ የመቆጣጠሪያ የተባለ ዘዴም ተግባራዊ ለማድረግ የወሰነች ይመስላል ጣሊያን። ታላላቅ በዓል ዝግጅቶች፣ የኳስ ግጥሚያዎች ተሰርዘዋል። የሚላኑን ላስካላን ጨምሮ ቲያትር ቤቶች ተዘግተዋል። ከሚላን አቅራቢያ የሰሜን ጣሊያን ከተሞች 50000 ነዋሪዎች ከየቤታቸው ባይወጡ እንደሚሻል ተነግሯቸዋል። ሱቆችና ትምህርት ቤቶችም አልተከፈቱም። የሰሜናዊቱ ሎምባርዲ አገረ ገዢ እንዳስታወቁት በግዛታቸው ውስጥ 110 ሰው ለኮሮና ቫይረስ ተጋልጧል። በመላ ጣሊያን የተጋለጠው እኮ 150 ሰው ነው። ሰሜናዊዎቹ ሎምባርዲና ቬኔቶ ደግሞ በኢንዱስትሪ የካበቱት የጣሊያን ግዛቶች ናቸው። መንግስታቸው ይህንን ወረርሽኝ እንዴት ሊይዘው እንዳሰበ የተናገሩት ጠቅላይ ሚኒስትር ጁዜፔ ኮንቴ የጣሊያንን ጤና መጠበቅ የሚቻልባቸውን እጅግ የተመረጡ እርምጃዎች መውሰድ እንዲችል ለመንግስቱ ልዩ ስልጣን የሚሰጠው የአስቸኳይ ጊዜ አዋጅ መውጣቱን አስታውቀዋል። ትምህርት ቤቶች፣ ዩኒቨርሲቲዎች፣ ሲኒማ ቤቶች፣ ሙዚየሞችና የመሳሰሉት ሰው በብዛት የሚገናኝባቸው አካባቢዎች ቢያንስ ለመጪው አንድ ሳምንት ጊዜ ዝግ እንዲሆኑ ትናንት ውሳኔ የተላለፈባቸውም እጅግ ተጋልጠዋል የተባሉት ሁለቱ ግዛቶች ናቸው። ምእመኑም ቤተክርስቲያን እንዳይሄድ፣ የሴሪ አ ነገርም ለጊዜው ያቀልቡን የሰጠ የእግር ኳስ ደጋፊ እንዲረሳው ተነግሮታል። ሁሉም ጤና ስንሆን ይደርሳል ተብሏል። ቬኒስ ውስጥ ደግሞ በሁሉም አየር ጣቢያዎች በማንም ደራሽ መንገደኛ ላይ ምርመራዎች እየተካሄዱ ናቸው። በጥብቅ ቬኒስ ውስጥ ሁለት አረጋውያን ለኮሮና ቫይረስ መጋለጣቸውንና ሕክምና እየተከታተሉ መሆናቸውን የቬኔቶ አገረ ገዢ ሉካ ዛያ ተናግረዋል። የግዛቲቱ ታዋቂ ካርኒቫሎች ሁሉ ተሰርዘዋል። ታዋቂው የሚላን የሴቶች ፋሽን የንድፍና የቅድ ጠቢብ ጆርጆ አርማኒ አደባባይ ላይ አድርገዋለሁ ብሎ የነበረውን ትርኢት ወደ ቤት ውስጥ ሰብስቦታል። ላውራ ቪዮጂዮቲ ደግሞ መርሃ ግብሯን ከናካቴው ሰርዛለች። ይህ ክፉ ተውሳክ ለመሆኑ እንዴት ይሆን እግሩን ወደ ጣሊያን ያስገባው? የጤና ባለሥልጣናቱ ላይታች ቢማስኑም እስካሁን ሊያገኙት አልቻሉም። ለማንኛውም ግን ከቻይና የሚነሳም ሆነ ወደ ቻይና ምንም አይነት በረራ ከጣሊያን አየርና ጣቢያ ታግዷል። ፋርስ ባህረ ሰላጤ ሌሎቹ የስጋት ማዕከላት ሆነዋል። ኢራን ውስጥ በኮቪድ-19 ምክንያት የሞተው ሰው ቁጥር 8 መድረሱን ባለስልጣናቱ አስታውቀዋል። ከቻይና ውጪ ይህንን ያህል ሰው ሲሞት ኢራን ትልቋ ነች። አሁን ኢራን ውስጥ ለኮሮና ቫይረስ የተጋለጠው ሰው ቁጥር 43 መሆኑ መረጋገጡን የጤና ሚኒስቴሩ ቃል አቀባይ ኪያኑሽ ጃንፑር አስታውቀዋል። 785 ተጠርጣሪዎችን ይዛለች ኢራን። ባለፈው ሳምንት ውስጥ ኢራቅ ኩዌትና ሳዑዲ አረቢያ ወደ ኢራን የሚያደርጓቸው በረራዎች በአመዛኙ ሰርዘዋል።
ሰላሙን አባተን ለጤና ፕሮግራሙ አመሰግናለሁ። አድማጮች ዜና ነክ ይዘት የተላበሰው የጤና ዝግጅት እናስቀድም እንጂ ዘወትር በየሳምንቱ በዚህ ሰዓት የሚቀርበው ስፖርት ዛሬም አለ። አዘጋጅና አቅራቢው ግርማቸው ከበደ ነው። ሌሎች ዘጋቢዎችንም አስተባብሯል። እንሆ
ሰላም እንደምን አመሻችሁ የስፖርት ወዳጆች። በዛሬው የስፖርት ዝግጅት የኢትዮጵያ ፕሪሚየር ሊግ የመጀመሪያው ዙር የመጨረሻ ሳምንት ጨዋታዎች፣ ለካራቴ ስፖርት ትኩረት መሰጠት እንዳለበት መገለጹ፣ የደቡብ አሜሪካ እግር ኳስ ኮንፌዴሬሽን እና የፊፋ ውዝግብ፣ እንዲሁም የኮሮና ቫይረስ በጣሊያን እግር ኳስ ላይ ተጽዕኖ መፍጠሩ ትኩረት የምናደርግባቸው ዘገባዎች ናቸው። ግርማቸው ከበደ ነኝ፣ አብራችሁን ቆዩ። በኢትዮጵያ ፕሪሚየር ሊግ የመጀመሪያ ዙር የመጨረሻ ጨዋታዎች ኢትዮጵያ ቡና ወሳኝ ድል አስመዝግቧል። በሊጉ የ9ኛ ሳምንት ጨዋታ ሲዳማ ቡናን አዲስ አበባ ላይ ካሸነፈ በኋላ ላለፉት 5 ጨዋታዎች ከድል ርቆ የነበረው ኢትዮጵያ ቡና በ15ኛ ሳምንት ጨዋታው ወላይታ ድቻን አሸንፏል። 3-1 በተጠናቀቀው ግጥሚያ ወላይታ ድቻ በባየ ገዛኸኝ ጎል ቀዳሚነቱን ሲወስድ፣ የአዲስ አበባ ቡድን በሀብታሙ ታደሰ፣ አቡበከር ነስሩና ውብሸት አለማየሁ በራሱ ላይ ባስቆጠሯቸው ጎሎች ድል አድርጓል። ከጎሎቹ በኋላ የቡና ተጫዋቾች በተወሰኑ ደጋፊዎች ጫና ውስጥ የነበረውን አሰልጣኙን ካሳይ አራጌ በማቀፍና ስሙ ያረፈበትን ማሊያ ለተመልካች ከፍ አድርገው በማሳየት ለአሰልጣኙ ያላቸውን ድጋፍ አሳይተዋል። በጨዋታው በሁለቱ ቡድኖች የተወሰኑ ደጋፊዎች መካከል በተፈጠረ ግጭት 15 ደጋፊዎች ጉዳት ደርሶባቸው ሕክምና እንደተደረገላቸው የኢትዮጵያ ቡና የደጋፊዎች ማህበር አስታውቋል። በሊጉ ሁለተኛና ሶስተኛ ደረጃ ላይ የሚገኙት ፋሲል ከነማና መቀለ ሰባ እንደርታ ከሜዳቸው ውጪ ባደረጓቸው ጨዋታዎች ተሸንፈዋል። ሐዋሳ ከተማ ፋሲልን 3-2 ሲረታ፣ ድሬዳዋ ከተማ ደግሞ የጨዋታው የመጨረሻ ደቂቃ ላይ ባስቆጠራት ጎል ሻምፒዮኑን መቀለን 1-0 አሸንፏል። ተከታዮቹ በመሸነፋቸው የሊጉ መሪ ቅዱስ ጊዮርጊስ የዛሬውን ጨዋታ ባያደርግ እንኳን የመጀመሪያውን ዙር በመሪነት ማጠናቀቁን አረጋግጦ ነበር። ዛሬ አዳማ ከተማን የገጠመው ቅዱስ ጊዮርጊስ ባዶ ለባዶ አቻ ተለያይቷል። በሌሎች ጨዋታዎች ሀዲያ ሆሳዕና ጅማ አባ ጅፋርን፣ ባህር ዳር ከተማ ስሁል ሽረን፣ እንዲሁም ሲዳማ ቡና ሰበታ ከተማን በተመሳሳይ 1-0 በሆነ ውጤት አሸንፈዋል። ወልዋሎ አዲግራት ዩኒቨርሲቲና ወልቂጤ ከተማ 3-3 አቻ ተለያይተዋል። ሊጉን ቅዱስ ጊዮርጊስ በ28 ነጥብ ይመራል። ፋሲል በ26፣ መቀለ ደግሞ በ25 ነጥቦች ይከተሉታል። ሀዲያው ሳና፣ ድሬዳዋና ወልዋሎ ደግሞ ወራጅ ቀጠና ውስጥ ይገኛሉ። ለካራቴ ስፖርት የሚሰጠው መንግስታዊ ትኩረት አናሳ መሆን በዘርፉ እድገት ላይ ተጽዕኖ ማሳረፉ ተገለጸ። ኢትዮጵያ ውስጥ የሚገኙ የዘርፉ ባለሙያዎች ደሴ ከተማ ላይ ተሰብስበው ነበር። ስብሰባውን የደሴው ዘጋቢያችን መስፍን አራጌ ተከታትሎታል።
መሰረቱን ደሴ ላይ ያደረገው ኮክሱ ዳች ካራቴ ክለብ ከከተማ አስተዳደሩና ጃፓን ከሚገኘው ሹቱ ፌዴሬሽን የኢትዮጵያ ቅርንጫፍ ጋር በመሆን የጋራ ምክክርና የስልጠና መድረክ በደሴ ከተማ አዘጋጅተው ነበር። በኢትዮጵያ ብሔራዊ ቡድን ውስጥ በተጫዋችነትና በአሰልጣኝነት መሳተፋቸውን የሚገልጹት ታጠቀ ሰፋ በዘርፉ የጠለቀ እውቀትና ብቃት ያላቸው ጃፓን፣ ኮሪያ፣ ቻይና እና ሌሎች የሩቅ ምስራቅ ሀገራት በስነ ምግባር የታነጸ ለእድገትና ለብልጽግና የሚተጋ ብቁ የልማት አርበኛ ህዝብ የፈጠሩት በካራቴ ስፖርት ነው ይላሉ። ይህ ስፖርት ከቅርብ ዓመታት ወዲህ በሀገራችን ቢዘወተርም በተለይ ስፖርቱ ያገባኛል በሚለው አካል ዘንድ ትኩረት አልተሰጠውም። ያም ሆኖ ያለበቂ ስልጠና ድጋፍና በራስ ተነሳሽነት በሚደረግ ዝግጅት በአህጉሪቱ በተደረጉ ውድድሮች ተስፋ ሰጭ ጅምሮች ተስተውለዋል።
ብሔራዊ ቡድናችን ያው ደረጃ ውጤት አስመዝግቧል። ያው ሜዳሊያ ውስጥ ላይገባ ለምን ከተሳተፍን አሁን ተሳተፍን መጀመሪያ ጊዜ ተሳታፊ ነበርኩኝ። አሁን ለ12ኛው ነው ያደረስ 4 አመት አንድ ጊዜ የሚደረገው። ስለዚህ ከዛ አኳያ ገና ነን። አው ግን እየደረስን ነው ያምናለሁ።
ቀደም ብሎ ስፖርቱን ከጀመሩ አገራት ጋር መወዳደርና በደረጃ ሰንጠረዥ እስከ መግባት ተደርሷል። ይህን ጅምር በስልጠናና በበጀት ከመደገፍ አንስቶ ክለቦች ውድድር እንዲያደርጉ ምቹ ሁኔታ በመዘርጋት መንግስታዊ መዋቅሩ ኃላፊነት አለበት ይላሉ። የስልጠናና የምክክር መድረኩ አዘጋጅ ደሴ ከተማ ተወካይ ሰለሞን ክፍሌ ስልጠናው ትራንስፖርቱን ከማዘመን ባለፈ አገራዊ አጀንዳም ነበር ይላል።
ኢትዮጵያ ውስጥ የተለያዩ ግጭቶች አለመረጋጋት አለና እኛ ካራቴ ባለሙያዎች ለምን በአንድነት ተሰብስበን በአንድ ላይ የካራቴ ስፖርትን እየሰራን ሰላምን፣ ፍቅርን ለምን ለህብረተሰባችን አንሰብክም? ይህን በማድረግ ብቻ አስተዋጽኦ የምናደርገው ነገር አለ በማለት ይህን አዘጋጀን።
ከየካቲት 11 እስከ 14 በተዘለቀው የስልጠናና የምክክር መድረክ ከሀገሪቱ የተለያዩ አካባቢዎች የመጡ 148 የካራቴ ባለሙያዎች በብሔራዊ ቡድን ደረጃ ኢትዮጵያን የወከሉ ተወዳዳሪዎችና ሌሎች ተሳታፊዎች ተገኝተዋል። በቆይታቸውም በውድድርና ማወዳደር፣ በመማርና ማስተማር ስልት፣ በስነ ልቦና፣ በመከላከልና ማጥቃት ስልት ግንዛቤ እንዲያገኙ መደረጉ ታውቋል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ።
መስፍንን ለዘገባው አመሰግናለሁ። ውዝግብ የማያጣው ፊፋ በደቡብ አሜሪካ የእግር ኳስ ኮንፌዴሬሽን ኮንሜቦል ተወቅሷል። የደቡብ አሜሪካ የእግር ኳስ ኮንፌዴሬሽን ፕሬዝዳንት አሌሃንድሮ ዶሚኒጌዝ የዓለም አቀፉን የእግር ኳስ ለሚያስተዳድረው ፊፋ ፕሬዝዳንት ጂያኒ ኢንፋንቲኖ ደብዳቤ ጽፈዋል። ፊፋንም አግላይ ሲሉ ከሰውታል። ዶሚኒጌዝ ፊፋ የምክር ቤቱን ስብሰባ ከፓራጓይ ወደ ስዊዘርላንድ ማዘዋወሩ አልተዋጠላቸውም። ፓራጓይ ሩቅ በመሆኗ በሚል የስብሰባውን ቦታን መቀየሩንም ፊፋን በታሪኩ ሲያቀነቅነው ከኖረው የዓለም አዳላት መርህ ጋር የሚጋጭ ነው ብለውታል። የፊፋው ፕሬዝዳንት ጂያኒ ኢንፋንቲኖ ወደ ስልጣን ከመጡ በኋላ ከዋና መስሪያ ቤቱ መቀመጫ ዙሪክ በተጨማሪ በባህሬን፣ ሞስኮ፣ ኪጋሊ፣ ኮልካታ፣ ቦጎታ፣ ፓሪስ፣ ሚያሚና ሻንጋይ የፊፋ የምክር ቤት ስብሰባዎች ተካሂደዋል። የፊፋ ዋና ጸሐፊ ፋትማ ሳሙራ ስብሰባው ከፓራጓይ ወደ ስዊዘርላንድ መስፋፋትና ከፍተኛ ወጪ ጋር አገናኝተውታል። የኮንሜቦሉ ፕሬዝዳንት ግን በኮሮና ቫይረስ የተጠቃ ሰው በደቡብ አሜሪካ በተለይም በፓራጓይ እስካሁን አለመገኘቱን እንዲሁም ከዚህ በፊት ስብሰባዎች የተካሄዱባቸውን ቦታዎች ርቀት ገልጸው የፊፋን ምክንያት አልተቀበሉትም። የፊፋውን ፕሬዝዳንት ጂያኒ ኢንፋንቲኖንም ስልጣናቸውን ያላግባብ ተጠቅመዋል ሲሉ ወቅሰዋቸዋል። የጣሊያን እግር ኳስ ፌዴሬሽን በሀገሪቱ የሚደረጉ ጨዋታዎች በዝግ ስታዲየም ያለ ተመልካች እንዲካሄዱ መንግስትን ሊጠይቅ ነው። የዓለም የጤና ቀውስ የሆነው የኮሮና ቫይረስ በጣሊያን መስፋፋቱን ተከትሎ በሳምንቱ መጨረሻ መደረግ ከነበረባቸው የጣሊያን ሊግ የሴሪያ ጨዋታዎች አራቱ ለሌላ ጊዜ ተላልፈዋል። እስከ ዛሬ ሰኞ እኩለ ቀን ድረስም የኮሮና ቫይረስ በጣሊያን 5 ሰዎችን ሲገድል 219 ሰዎች ደግሞ በቫይረሱ ተጠቅተዋል። ከነዚህ መካከል 167ቱ የሚገኙት በሎምባርዲ ግዛት ነው። ሁለቱ ታላላቅ የጣሊያን ክለቦች ኢንተር እና ኤሲ ሚላን የሚገኙትም በዚሁ የሎምባርዲ ግዛት ዋና ከተማ ሚላን ነው። በሜዳው ጨዋታውን ማድረግ የነበረበት ኢንተር ሚላንም ግጥሚያውን ሳያካሂድ ቀርቷል። የቀጣይ ሳምንታት ጨዋታዎች በዝግ ስታዲየሞች ያለ ተመልካች እንዲደረጉም የእግር ኳስ ፌዴሬሽኑ የሀገሪቱን መንግስት ይጠይቃል ተብሎ ይጠበቃል። ወቅቱ የጨዋታዎች መደራረብና በክረምት በሚካሄደው የአውሮፓ ዋንጫ ምክንያት ሊጉ ከግንቦት 16 ቀን 2012 ዓ.ም በፊት መጠናቀቅ ያለበት መሆኑ በርካታ ጨዋታዎች ለሌላ ጊዜ ከሚተላለፉ ይልቅ ያለ ተመልካች እንዲካሄዱ አስገዳጅ ምክንያቶች ናቸው ተብሏል። ቢያንስ እስከ ሳምንቱ መጨረሻ ድረስ የሚካሄዱት የሊግ ጨዋታዎች በዝግ ስታዲየም ያለ ተመልካች ሊካሄዱ ይችላሉ። ሆኖም በኮሮና ቫይረስ ምክንያት ተጽዕኖ ውስጥ የገቡት የሊጉ ግጥሚያዎች ብቻ አይደሉም። በዩሮፓ ሊግ የጥሎ ማለፍ ዙር የመልስ ጨዋታ ኢንተር ሚላን ከሉዶጎሬትስ ጋር የሚያደርጉት ጨዋታም በዝግ ስታዲየም ሊካሄድ ይችላል። የአውሮፓ እግር ኳስ ማህበርም ጉዳዩን እያጤነው እንደሆነ አስታውቋል። የዛሬ ስፖርት ዘገባዎች እነዚህ ናቸው። ግርማቸው ከበደ ነኝ። ለሁላችሁም መልካም ምሽት ይሁንላችሁ።
የስፖርት አዘጋጁን ግርማቸው ከበደንና የዛሬውን ተባባሪውን መስፍን አራጌን አመሰግናለሁ። አድማጮች፣ ለምሽቱ ያዝነውንም በዚሁ መቋጨታችን ነው። ያስተናገድኳቸው አሉላ ከበደ ከአቀናባሪ ብርሃን ኃይሉና ከምሽቱ ዋና አዘጋጅ ትዝታ በላቸውና ከተቀሩ ባልደረቦች ጋር በዚህ በመጀመሪያው ዜማ በዳዊት ሰንበታ ግሩም የትዝታ ስልት መሰናበት። ደህና ደሩ። ትግርኛ ይከተላል።
Send me down with your name. Abre diez de manejo y es de que es de pelín.